ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 7 2009 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የፍቅር ቀንን ለምታከብሩ ሁሉ እንኳን አደረሳችሁ። ሃፒ ቫለንታይንስ ዴይ።
አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን።
ኢትዮጵያ በታችኛው የኦሞ ሸለቆ የምታካሂዳቸው ግዙፍ የውሃ ግድብና የእርሻ ልማቶች ባለፉት ሁለት ዓመታት ጊዜ ውስጥ ብቻ የኬንያውን የቱርካና ሐይቅ የውሃ መጠን በ1.5 ሜትር እንዲቀንስ አድርጓል ሲል ሂዩማን ራይትስ ዋች አሳስቧል።
ልማቶች ሁሉ ያላቸው የጋራ ባህሪ ውሃ በብዛት መጠቀማቸው ነው። ይህ አሁን የታየው የውሃው በ1.5 ሜትር መቀነስ የመጀመሪያው ምልክት በመሆኑ በጣም አሳሳቢ ነው።
የሂዩማን ራይትስ ዋች የኢትዮጵያና የኤርትራ መርማሪ ፌሊክስ ሆርንን ነው የሰማነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። አሁን የአርዕስተ ዜናውን ቆንጂት ታሰማናለች።
እሺ። በሽብር ድርጊት የተከሰሱትን ንግሥት ይርጋ ላቀረቡት የክስ መቃወሚያ የፌዴራል አቃቤ ሕግ መልስ መስጠት እንዳልቻለ ለፍርድ ቤት አመልክቶ ተለዋጭ ቀጠሮ እንዲሰጠው ጠይቋል የሚለው ከአዲስ አበባ ዘገባ አለን። ከሩሲያ ጋር ስላደረጉት ግንኙነት የአስተዳደራቸውን ባለስልጣናት መረጃ የተሳሳተ ሰጥተዋል ተብሎ በስፋት ሲወነጀሉ የከረሙት የዩናይትድ ስቴትሱ የብሔራዊ ጸጥታ አማካሪ ማይክል ፍሊን ስራቸውን ለቀዋል የሚሉትና ሌሎችም ዜናዎች አሉን።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በሽብር ድርጊት የተከሰሱት እነ ንግሥት ይርጋ ላቀረቡት የክስ መቃወሚያ ፌዴራል አቃቤ ሕግ መልስ መስጠት እንዳልቻለ ለፍርድ ቤቱ አመልክቶ ተለዋጭ ቀጠሮ እንዲሰጠው ጠይቋል። ተከሳሽ ጠበቆች ተቃውመዋል። ፍርድ ቤቱ የአቃቤ ሕግ ጥያቄ ምክንያታዊ ነው ሲል ተለዋጭ ቀጠሮ ሰጥቷል። መለስካቸው አማሃ ተጨማሪ አለው።
የፌዴራል አቃቤ ሕግ ታህሳስ 28 ቀን 2009 ዓ.ም በንግሥት ይርጋ፣ ዓለምነህ ዋሴ፣ ቴዎድሮስ ተላይ፣ አወቀ አባተ፣ በላይነህ ዓለምነህና ያሬድ ግርማ ላይ በመሠረተው ክስ ተከሳሾቹ ራሱን አርበኞች ግንቦት ሰባት ብሎ ከሚጠራው የሽብር ቡድን ከፍተኛ አመራሮች፣ ውጭ ሀገር ከሚገኙ እንዲሁም ሀገር ውስጥ ከሚገኙ የሽብር ተግባር ለመፈጸም ትጥቅ ከታጠቁ ታጣቂዎች ጋር ግንኙነት በመፍጠር የሽብር ተልዕኮ በመቀበል በአማራ ክልል በተለያዩ አካባቢዎች አመፅ በማስነሳትና አመፁን በመምራትና በማስተባበር የሽብርተኝነት ድርጊት ፈጽመዋል ብሏል። እነ ንግሥት ይርጋ ደግሞ በጠበቆቻቸው አማካይነት ለቀረበባቸው ክስ የክስ መቃወሚያ ጥር 23 ቀን 2009 ዓ.ም አቅርበዋል። ጠበቆቹ ያቀረቡት የክስ መቃወሚያ ብዙ ነጥቦች ቢኖሩትም የመጀመሪያው ተቃውሞ አቃቤ ሕግ ጉዳዩን ያቀረበበት ይህ የፌዴራሉ ከፍተኛ ፍርድ ቤት ክሱን ለማየት ስልጣን የሌለው በመሆኑ በወንጀለኛ መቅጫ ሕግ ስነ ስርዓት ድንጋጌ መሰረት በወንጀል የተጠረጠረው ሰው ክስ ሊታይ የሚገባው ወንጀሉን ፈጸመ በተባለበት ወይንም የወንጀሉ ውጤት በተገኘበት ስፍራ በሚያስችለው ፍርድ ቤት መሆኑን በአስገዳጅነት ደንግጓል በሚል ነው። አቃቤ ሕግ ለመቃወሚያው መልስ ዛሬ እንደሚሰጥ ሲጠበቅ የነበረ ቢሆንም በሥራ መደራረብና በመሥሪያ ቤቱ ለአቃቢያን ሕግ በሚሰጠው ሥልጠና ምክንያት መልሱ እንዳልደረሰለት ገልጾ ተለዋጅ ቀጠሮ ጠይቋል። የተከሳሽ ጠበቆች የአቃቤ ሕግ ተለዋጅ ቀጠሮ ጥያቄ ምክንያታዊ አይደለም ወይንም ያቀረበው ምክንያት ተቀባይነት ሊኖረው አይችልም፣ የተከሳሾችን ፈጣን ፍትሕ የማግኘት መብትም የሚቃረን ነው ሲሉ ተቃወሙ። ጉዳዩን የሚመለከተው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት የሁለቱን ወገን ክርክር ካዳመጠ በኋላ የአቃቤ ሕግ ጥያቄ ምክንያታዊ ነው ሲል ለየካቲት 15 ቀን 2009 ዓ.ም ተለዋጅ ቀጠሮ ሰጥቶ ተነስቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በዓለም ዙሪያ የሕፃናትን ሞት በመቀነስ ረገድ እስካሁን የተመዘገቡ ክንዋኔዎችን በተመለከተ አጉልተው ያወሱት በጎ አድራጊዎቹ ቤልና መሊንዳ ጌትስ አሁንም ቢሆን የሕፃናትን ክትባት፣ የተመጣጠነ ምግብ ጥረትና የሴቶችን አቅም በመገንባት ረገድ ብዙ መከናወን ያለበት መሆኑን አስገነዘቡ። ቤልና መሊንዳ የበጎ አድራጎት ድርጅታቸውን ክንዋኔ በዘረዘሩበትና ዛሬ ይፋ ባደረጉት ዓመታዊ ደብዳቤ የእነሱ የበጎ አድራጎት ድርጅትና ሌሎችም ተመሳሳይ ስራ ላይ የተሰማሩ በርካታ ድርጅቶች ባደረጉት ጥረት እንደ አውሮፓውያን አቆጣጠር ከ1990 ዓመተ ምህረት ወዲህ የ122 ሚሊዮን ህጻናትን ህይወት ከሞት ለማትረፍ መርዳቱን ተናግረዋል። በተመጣጠነ ምግብ፣ በትምህርት፣ በወሊድ መቆጣጠሪያ፣ በጾታዎች እኩልነትም ይሁን በምጣኔ ሀብት እድገት ረገድ የሚገኙ ማናቸውም የህብረተሰብ እርምጃዎች በህጻናት ሞት ይዞታ ላይ ጠቃሚ ለውጥ አምጥተዋል። ያ ደግሞ ሲሻሻል ለህብረተሰቡ ጠቃሚ ለውጥ ያመጣል ብለዋል ቢልና መሊንዳ ጌትስ።
ይህ በዚህ እንዳለ የእንግሊዝ መንግሥት ስደተኛ ልጆችን የመቀበል መርሃ ግብሩን እንደገና ሥራ ላይ እንዲያውል ራልፍ ፊኒስ፣ ኬራ ናይትሊ እና ቤኔዲክት ከምበርባክን የመሳሰሉ የፊልም ከዋክብትና የተውኔት ጸሐፊዎቹን ታም ስቶፓርድና ዴቪድ ሄርን ጨምሮ ቁጥራቸው ከ200 በላይ የሆነ ታላላቅና ዝነኛ እንግሊዛውያን ተማጽኖ አቅርበዋል። በ9 ወሩ እቅድ እንግሊዝ የተቀበለቻቸው 200 ወላጅ ወይም ተንከባካቢ አብሯቸው የሌለ ልጆችን ብቻ ሲሆን መርሃ ግብሩ በሚቀጥለው ሳምንት ከመዘጋቱ አስቀድሞ ተጨማሪ 150 ልጆች እንደሚገቡ ተገልጿል። ዝነኞቹ ከዋክብት ለብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ በጻፉት ደብዳቤ መርሃ ግብሩን ለመሰረዝ የተደረገው ውሳኔ በእውነት አሳፋሪ ነው፣ አንድ ሀገር 350 ልጆችን ተቀብላ በሯን መዝጋቷ ፈጽሞ ተቀባይነት የለውም ሲሉ አሳስበዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ተጨማሪ ከባድ ዝናብ እንደሚጥል እየተተነበየ ባለበት በሰሜናዊ ካሊፎርኒያ ግድብ ጥሶ አካባቢውን እንዳያጥለቀልቅ የተሰጋውን ጎርፍ ለመቋቋም ጥድፊያ ተይዟል። በመላዋ ዩናይትድ ስቴትስ በመጠኑ ግዙፍ መሆኑ በሚነገርለት ግድብ ያዘለውን ውሃ ከማጠራቀሚያው ለማፍሰስና ጉዳት የደረሰበትን መውረጃ ለመጠገን የምህንድስና ባለሙያዎች የሚችሉትን ሁሉ በማድረግ ላይ መሆናቸውን ጠቅሶ የአሜሪካ ድምጹ ቪክተር ቤቲ ያጠናቀረውን አጭር ዘገባ አሉላ ከበደ ያቀርባል።
We bumped the flow up when this situation occurred late yesterday afternoon to mitigate the impact of that erosion that was occurring.
ትላንት ከቀትር በኋላ ላይ ይህ ሁኔታ በተከሰተበት ወቅት የውሃውን መጠን ማጉደል የሚያስችል እርምጃ ወሰድን። ያም ጥረት ጎርፉ በሚያደርሰው መሽርሽር ሳቢያ ሊደርስ የሚችለውን አደጋ ለመቀነስ አስችሎናል። የውሃው ፍሰት ፍጥነትና መጠንም በመቀነሱ ገብተን አሁን ያለበትን ይዞታውን ለመገምገም ረድቶናል። ከማጠራቀሚያው ያለውን ውሃ በማፍሰስም ገና እንደሚወርድ የምንጠብቀውን ዝናብ መሸከም የሚችል ቦታ ለማስለቀቅ አግዞናል ያሉት ቢል ክሮይል የካሊፎርኒያ ክፍለ ግዛት የውሃ ሀብት መምሪያ ተጠባባቂ ዲሬክተር ናቸው። በምዕራብ ዩናይትድ ስቴትሷ የካሊፎርኒያ ክፍለ ግዛት ሰሞኑን የዘነመው እጅግ ከፍተኛ ዝናብ ተከትሎ በፊዘር ሪቨር ሸለቆ የኦርቪል ሐይቅ ግድብ ጥሶ የሚፈሰው ጎርፍ ሳቢያ በብዙ አስር ሺዎች የተቆጠሩ የአካባቢው ነዋሪዎች መኖሪያ ቀያቸውን ጥለው እንዲወጡና ወደ ጊዜያዊ መጠለያዎች እንዲገቡም ተደርገዋል። ዓመታት ከዘለቀ ድርቅ ገና መውጣት የያዘችው የካሊፎርኒያ ክፍለ ግዛት አሁን ደግሞ ሪከርድ ባስመዘገበ የክረምት ዝናብ ተጥለቅለቃለች። የግዛቲቱ አገረ ገዢ ጄሪ ብራውን የፌዴራሉን እገዛ ጠይቀዋል።
ከሩሲያ ጋር ስላደረጉት ግንኙነት የአስተዳደራቸውን ባለስልጣናት አሳስተዋል ተብለው በስፋት ሲወነጀሉ የከረሙት የዩናይትድ ስቴትሱ የብሔራዊ ጸጥታ አማካሪ ማይክል ፍሊን ስራቸውን ለቀዋል። ፍሊን በስራ መልቀቂያ ደብዳቤያቸው ከሩሲያ አምባሳደር ጋር በቴሌፎን ስላደረግኩት ውይይት ለምክትል ፕሬዚደንት ማይክ ፔንስና ለሌሎችም ባለስልጣናት ሆን ብዬ ሳይሆን ያልተሟላ መረጃ ሰጥቻለሁ ብለዋል። ዋሽንግተን ፖስት እና ኒውዮርክ ታይምስ ጋዜጦች ባለፈው አርብ ባወጧቸው ዘገባዎች ጀነራል ፍሊን ከሩሲያው አምባሳደር ጋር የኦባማ አስተዳደር በሩሲያ ላይ ስለደነገገው ማዕቀብ መነጋገራቸውን ገልጸው ነበር ጋዜጦቹ። የፕሬዝደንት ትራምፕ አስተዳደር ግን ጀነራሉና አምባሳደሩ ስለ ማዕቀቡ አልተነጋገሩም ብሎ ሲያስተባብል ቆይቷል። በርካታ ዲሞክራት የዩናይትድ ስቴትስ የመወሰኛ ምክር ቤት አባላት ፍሊን እንዲመረመሩ ሲጠይቁ ቆይተዋል። ሌሎች ደግሞ ሚስተር ትራምፕ እንዲያሰናብቷቸውና የኚህ ሰው የጸጥታ መረጃ ብቃት ማረጋገጫዎች በደህንነት ባለስልጣናት እንደገና እንዲፈተሽ ሲያሳስቡ ቆይተዋል። ማይክል ፍሊን እና የሩሲያው አምባሳደር ሰርጌይ ኬሲያክ በፕሬዝደንታዊ ምርጫው ሂደት የመረጃ ስርቆት ቅሌትን ተከትሎ የኦባማ አስተዳደር በሩሲያ ላይ ስለጣላቸው ማዕቀቦች መነጋገራቸውን ያሁንና የቀድሞ የዩናይትድ ስቴትስ ባለስልጣናት ተብለው የተገለጹ ነገር ግን ስማቸው ያልተነገረ 9 ሰዎች ለዋሽንግተን ፖስት ጋዜጣ አሳውቀዋል። የስልክ ውይይቱ የተደረገው የኦባማ አስተዳደር ማዕቀቦቹን ተግባራዊ ሊያደርግ ባቀደበት ወቅት በመሆኑ የደህንነት ባለስልጣናት ተጠራጥረው ነው ምርመራ ክትትል የጀመሩት። ስለ ስልክ ውይይቱ በአደባባይ የሚነገረው የደህንነት ባለስልጣናት ዩናይትድ ስቴትስ ውስጥ ያሉ የውጭ ሀገር ባለስልጣናት ንግግሮች ላይ በሚያደርጉት ወትራዊ ክትትል ያገኙት መረጃ መቃረኑ ማይክል ፍሊንን ለከባድ ሁኔታ ያጋልጣቸዋል ብሎ የፍትህ ሚኒስቴር የትራምፕን አስተዳደር አስጠንቅቆ እንደነበረ ትናንት ሰኞ ዋሽንግተን ፖስት ጋዜጣ ዘግቦታል። ፕሬዚደንት ዶናልድ ትራምፕ ጀነራል ኬት ኬሎግን ተጠባባቂ የብሔራዊ ጸጥታ አማካሪያቸው አድርገው ሾመዋል። ቬትናም ካገለገሉ በኋላ እንደ አውሮፓውያን አቆጣጠር በ2003 ዓ.ም ከጦር ሰራዊቱ በጡረታ የተገለሉት ጀነራሉ በመከላከያ ሚኒስቴር ጠቅላይ ኤታ ማዦር ጽህፈት ቤት የቁጥጥር የኮሚኒኬሽንስና የኮምፒውተር ጉዳዮች እዝ ዲሬክተር ሆነው ያገለገሉ ናቸው።
ለዜናው የተያዘው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ግንቦት 7 2009 ዓ.ም ምሽት ፕሮግራም ነው።
አሁን የምናዘጋጀው አምስተኛ ዓመታችን አክቹዋሊ ነገር ስናዘጋጅ 2013 ላይ 4000 ብር ነበር ያገኘ ነው እዛ ግቢ ውስጥ ለሸጥ ማለት ነው ዩኒቨርሲቲ ውስጥ። ከዛ 42000 ብር አገኘን። ከዛ 17000 ብር አገኘን። ከዛ አሁን አምና 168000 ብር አገኘን።
ህሊና ብርሃኑ ትባላለች የሰማናት ከአዲስ አበባ ዩኒቨርሲቲው ብጫ ንቅናቄ አስተባባሪዎች አንዷ ነች።
ከሞዴስ ጀምረ ሻይ ቡና የምልበት ምንም አይነት ገቢ የሌለኝ ሴት ነኝ። በአሁኑ ሰዓት ለትምህርት ስል የተደፋሁ የለፋሁበትን መጣል ስለሌለብኝ ማለት ነው።
ድርቧ ደበበ ደግሞ በአዲስ አበባ ዩኒቨርሲቲ ፒኤችዲዋን እየሰራች ያለች ከቢጫው ንቅናቄ ጥቂት ተረጂዎች አንዷ ነች። በጥቂቱ እርዳታ ይደረግለታል። ዝርዝሩን በሁለተኛው አጋማሽ ይዘናል። ከፍቅር ቀን ጋር ተያያዘ ዘገባ አለን።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ይሆናል የምንሸጋገረው። በቅድሚያ የምሽቱ አብይ ርዕስ
ኢትዮጵያ በታችኛው የኦሞ ሸለቆ የምታካሄዳቸው ግዙፍ የግድብና የእርሻ ልማት ስራዎች ባለፉት 2 ዓመታት ውስጥ ብቻ የኬንያውን ቱርካና ሐይቅ ውሃ መጠን በ1.5 ሜትር እንዲቀንስ አድርጓል ሲል ሁማን ራይትስ ዋች አሳስቧል። ይህም በአካባቢው በሚኖሩ ግማሽ ሚሊዮን ሰዎች ሕይወት ላይ ስጋት ማሳደሩን ድርጅቱ ገልጿል። ሁኔታው ወደፊት ሊያስከትል የሚችለውን የበለጠ ችግር ለማስወገድ እስካሁን በሁለቱም መንግስታት በኩል የተወሰደ ብዙም ጥረት የለም ብሏል ሪፖርቱን ያወጣው ሁማን ራይትስ ዋች። ከናይሮቢ የጂል ክሬግ ዘገባ ደርሶናል። ሰሎሞን ክፍሌ ያቀርበዋል።
ኢትዮጵያ ሦስተኛውን የጊቤ ግድብ በታችኛው የኦሞ ሸለቆ የከፈተችው ባለፈው የአውሮፓውያኑ ዓመት 2016 መጨረሻ ላይ ነው። የሸንኮራና የጥጥ እርሻዎችን እንዲሁም ግድቦችን ጨምሮ ለመገንባት ካላት ግዙፍ የልማት ፕሮጀክቶች አካል መሆኑ ነው ሦስተኛው የጊቤ ግድብ። እንደ አውሮፓውያን ዘመን አቆጣጠር በ2015 ከግድቡ በስተጀርባ በተሠራው የውሃ ማጠራቀሚያ የተጀመረው ውሃ መቅዳት ቀድሞ ወደ ቱርካና ሐይቅ ይወርድ የነበረውን ውሃ በከፊል አግዷል። እንዲያውም በአካባቢው የተጀመረው የሸንኮራ አገዳና ጥጥ እርሻ ልማት ወደ ቱርካና ሐይቅ ይገባ የነበረ ውሃ ይበልጥ ይቀንሳል። ሁማን ራይትስ ዋች በዋቢነት ያቀረባቸው መረጃዎች የቱርካና ሐይቅ የውሃ መጠን ባለፉት 2 ዓመታት ጊዜ ውስጥ በ1.5 ሜትር መቀነሱን ያመለክታሉ። ከ2014 መጨረሻ ወዲህ ቀድሞ በውሃ ይሸፈን የነበረው የሐይቁ ጠረፍ በ1.7 ኪሎ ሜትር መራቆቱንም መረጃዎች ያሳያሉ። በሁማን ራይትስ ዋች የኢትዮጵያና ኤርትራ ጉዳዮችን በዋናነት የሚያጠኑት ፌሊክስ ሆርን ሲናገሩ የኢትዮጵያ የግድብና እርሻ ልማቶች በኦሞ ሸለቆና በቱርካና ሐይቅ አካባቢ የምግብ አቅርቦቱንና የሕዝቡን የዕለት ተዕለት ኑሮ በብርቱ ይጎዳል ብለዋል።
Because what all the developments have in common is they use a lot of water.
ልማቶች ሁሉ ያላቸው የጋራ ባህሪ ውሃ በብዛት መጠቀማቸው ነው። ይህ አሁን የታየው የውሃው በ1.5 ሜትር መቀነስ የመጀመሪያው ምልክት በመሆኑ በጣም አሳሳቢ።
ፌሊክስ ሆርን ይህን የተናገሩት የግቤ ግድብ ስራውን ሲጀምር የቱርካና ሐይቅ ውሃ መጠን 90% የሚሆነውን ውሃ ከኦሞ ወንዝ የሚያገኘው የቱርካና ሐይቅ ውሃ መጠን በሁለት ሜትር ይቀንሳል ሲሉ ነጻ በውሃ ጥናት ላይ የተሰማሩ ባለሙያዎች እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ.ም የሰጡትን ትንበያ መሠረት በማድረግ ነው። የኢትዮጵያ ግድቦችና የእርሻ ልማቶች ሥራ ሙሉ በሙሉ ተግባራዊ ሲሆኑ የቱርካና ሐይቅ የውሃ መጠን በ20 ሜትር እንደሚቀንስም ባለሙያዎቹ ተንብየዋል። እነዚህ የኢትዮጵያ የውሃ ልማት ፕሮጀክቶች ከኦሞ ወንዝ በታች የሚኖሩ ሕዝቦችን የሚጎዱ ቢሆንም ችግሩን ይበልጥ የሚያባብሰው ግን የአየር ንብረት ለውጥ ይሆናል ሲሉ ፌሊክስ ሆርን ይከራከራሉ።
This is the other sort of long-term threat to the people of Turkana is climate change and it's very
የቱርካናን ህዝብ ለረጅም ጊዜ ስጋት ላይ የሚጥለው የአየር ንብረት ለውጥ ነው። ይህም ሀቅ መሆኑን መረጃዎች በግልጽ ያሳያሉ። በተጨማሪ ግን ከአካባቢው ነዋሪዎች ጋር በመነጋገር የዝናብ ወራት ጊዜ መለዋወጡንና መላ አካባቢው ይበልጥ ደረቅ እየሆነ መምጣቱን ትረዳለ። ዛሬ በዚያ አካባቢ የግጦሽ መሬት ቀንሷል፣ የመጠጥ ውሃ ቀንሷል፣ የነዋሪዎቹ ቁጥር ግን ጨምሯል።
የቱርካና ሐይቅ ወዳጆች Friends of Lake Turkana የተሰኘው ድርጅት መስራችና ዋና ዲሬክተር ኢካል አንጌሊ በበኩላቸው ሲያስረዱ ደግሞ የውሃና የግጦሽ መሬትን የመሳሰሉ መሰረታዊ የተፈጥሮ ሀብቶች መቀነስ የህዝቡን የዕለት ተዕለት ኑሮና አጠቃላይ ህይወቱን አስቸጋሪ ያደርጉበታል ብለዋል። አንዳንድ አርብቶ አደሮች ለምሳሌ ከብቶቻቸው ያለበቂ ግጦሽ መሬት መኖር አስተማማኝ ባለመሆናቸው ኑሯቸውን በአሳ ማስገር ላይ እየመሰረቱ መሆናቸውንም አስረድተዋል።
Now you're seeing that fishing livelihood that they were seeing as an opportunity seems to now be under pressure and most likely
አሁን የተሰማሩበት የአሳ ማስገር ተጽዕኖ ያደረበት መሆኑን ታያለ። ምናልባትም እስከናካቴው ሊጠፋ ይችላል። ስለዚህ በእነዚህ ማህበረሰቦች ላይ ጭንቀት አሳድሯል። ሳይሰልሱ የሚያቀርቡት ጥያቄም ለምንድን ነው መንግስት ይህን በእኛ ላይ የሚፈጽመው የሚል ነው።
Human Rights Watch የሚለው የኬንያ መንግስት የኢትዮጵያ የልማት ፕሮጀክቶች ሊያደርሱ የሚችሉትን ችግሮች እንድትቆጣጠር በኢትዮጵያ ላይ በቂ ተጽዕኖ አላደረገባትም፣ ለአካባቢው ማህበረሰብም በዚያው አንጻር ስለ ፕሮጀክቶቹ በቂ ግንዛቤ እንዲያገኙ አላደረገም ነው። ሂዩማን ራይትስ ዋች አክሎም ኢትዮጵያ ህይወታቸውን በኦሞ ወንዝና በቱርካና ሐይቅ ላይ ላደረጉ ህዝቦች ደህንነት ብዙም እንዳልተጨነቀች አሳይታለች ብሏል። የኬንያ የውሃ ልማት መስሪያ ቤት ባለስልጣናት አስተያየት እንዲሰጡ ተፈልገው አልተገኙም። የኢትዮጵያ መንግስት ባለስልጣናትንም ለማግኘት የተደረጉ ጥረቶች አልተሳኩም። በሌላ በኩል ግን የኢትዮጵያ መንግስት ግቤ 4 የተባለውን አዲስ የውሃ ግድብ በ1,600,000,000 ዶላር እንደሚያንጽ አስታውቋል። ግድቡ ከኢትዮጵያ ውጭ አፍሪካ ውስጥ ከፍተኛ ኃይል ያመነጫል ተብሏል። ሌላ አምስተኛ ግድብ ለመስራትም መታቀዱ ተዘግቧል።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁ። የተከበራችሁ አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ጎጃም ይልማና ደንሳ የሚገኙ የፓርቲው ኃላፊ ለሶስት ሳምንታት ያህል በእስር ላይ እንደሚገኙ መኢአድ አስታወቀ። የመላ ኢትዮጵያ አንድነት ድርጅት መኢአድ እንዳስታወቀው ጥር 16 2009 ከአዴት ከተማ የተያዙት አቶ ስሜነህ ገሰሰ ስለምን ጉዳይ እንደታሰሩ ማወቅ አልቻለም። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኳል።
የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ አንስቶ የመላው ኢትዮጵያ አንድነት ድርጅት ታሰሩብኝ ካላቸው አባላቱ ይሄኛው የቅርብ ጊዜው ነው። የመያድ ዋና ጸሐፊ አቶ አዳነ ጥላሁን ትናንት ለአሜሪካ ድምፅ እንዳብራሩት በጎጃም ይልማና ደንሳ ወረዳ የሚገኙት የፓርቲው ሰብሳቢ ምክንያቱ ባልተገለጸ ሁኔታ በእስር ላይ ይገኛሉ።
አቶ ስሜነህ ገሰሰ የተባሉ የይልማና ደንሳ የመያድ ሰብሳቢ ናቸው።
ይልማና ደንሳ ወረዳ?
አዎ። አሁን ለሶስተኛ ጊዜ መታሰራቸው ነው። በጣም የሚገርም ነገር አንደኛ ሽማግሌ ናቸው። ሁለተኛ ህመምተኛ ናቸው። ከዚህ ቀደም ታስረው በነጻ ተለቀዋል። እንደገና በክረምት ታስረው ተለቀዋል። አሁን ለሶስተኛ ጊዜ ከጥር 16 2009 ዓ.ም ጀምሮ ባደት ከተማ ማለት ያው ይልማና ደንሳ ወረዳ አደት ከተማ ፖሊስ ጣቢያ ታስረው ፍርድ ቤት ሳይቀርቡ ከቆዩ በኋላ ከየካቲት 3 ቀን 2009 ዓ.ም ጀምሮ ወደ ባህር ዳር ከተማ ስለመወሰዳቸው መረጃው ደርሶናል። እኒህ ግለሰብ ያው ቅድም እንዳልኩ በጣም በከፍተኛ ደረጃ የተንገላቱ እንዲሁም ደግሞ በህመም የሚሰቃዩ ናቸው እና አሁን ምን ደረጃ ላይ እንደደረሱ አላውቅም።
ፓርቲው ባላወቀ ሁኔታ ታስረው የቆዩና በቅርቡ ፍርድ ቤት የሚቀርቡ አባሎቻቸው መኖራቸውንም አቶ አዳና አስረድተዋል።
ይህም ብቻማ አይደለም፣ ሌሎችም አሉ። አሁን እንደውም እንትን ያላልናቸው ከነሐሴ ጀምሮ አሁን የታሰሩ ሰዎችም እዚህ ራሱ ቅሊንጦ ማረሚያ ቤት ታፍነው መጥተው ለረቡዕ ፍርድ ቤት ይቀርባሉ የተባሉ እንዳሉ አሁን ቅድም እንደውም አንተ ወደዚህ እየመጣ ሁሉ መረጃ ደርሶናል። ይሄ እንግዲህ የማናቃቸው በድብቅ የታሰሩ በጣም ከፍተኛ የሆኑ ሰዎች እንዳሉ ነው እኔ ከዚህ የምረዳው። እና በጣም ከቢቸና ወረዳ ለምሳሌ አቶ ባዬ ደሱ መምህር ናቸው፣ ደብረ ወርቅ ማለት ነው። እንደዚሁም አቶ ሲመሽ የሚባሉ በነሐሴ መጨረሻ ላይ መጥተው ታስረው እስካሁን ድረስ እንደውም እኛ የት እንዳሉ ሳናውቅ አሁን በከፍተኛ ደረጃ ባደረግነው ቅሊንጦ እኔ ቤት እንደሚገኙና አሁን ለየካቲት 8 ቀን 2009 በፍርድ ቤት ልደታ ፍርድ ቤት ውስጥ እንደሚቀርቡ ነው። እና በዚህ አይነት በጣም ብዙ ቦታዎች ላይ ሳናውቅ የታሰሩ ሰዎች እንዳሉ ነው ይህን ምነግርህና ትንሽ ጥሩ የሆነ ሁኔታ ላይ አይደለንም። አሁን እኛ በጎን ወደ ድርድር እንግባ የሚል እንትን አለ፣ በጎን ደግሞ እንዲህ አይነት በአባሎቻችን ላይ ማዋከብና ማንገላታት እየደረሰ ነው።
በደቡብ ክልል ጋሞ ጎፋ ዞን የሚገኙ 13 የመኢአድ አመራሮችና አባላት ከቀናት እስር በኋላ በቅርቡ በዋስ መፈታታቸው ይታወሳል። ሰዎቹ የተፈቱት በህጋዊ መንገድ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ተባብሮ የመስራቱን ሂደት የተሳለጠ ለማድረግ መሆኑን የክልሉ መንግስት አስታውቋል። ሰዎቹ የተፈቱት መንግስት በህጋዊና ሰላማዊ መንገድ ተመዝግበው ከሚንቀሳቀሱ ፓርቲዎች ጋር ተባብሮ ለመስራት ካለው ቁርጠኝነት አንጻር እንደሆነ ነው የክልሉ መንግስት ቃል አቀባይ የገለጹት። የመያድ ዋና ጸሐፊ እንደሚሉት ግን ይህ የመንግስት አባባል ከልብ መሆኑ የሚታየው በሂደት ነው።
ይህን እንግዲህ አሁን ወደፊት የምንፈትሸው ነው የሚሆነው። አሁን ለረቡዕ ተጠርተናል፣ በዛ ላይ እናየዋለን። እስካሁን ድረስ ግን እየተሰራ ያለው ግን በዛ መልክ አይደለም ነው እያልኩ ያለሁት። ያው ቅድም እንዳልኩ ሰምቼዋለሁኝ በዛ አሁን ለድርድሩ ሲባል ነው የተፈቱት የሚለው። ለዛ ብለውም ከፈቱት እኛ በቀናነቱ ነው የምናየው ነው እያልኩ ያለሁት። ጥሩ ነው እንደዛ መመቻቻል እና ወደ ሰፊነት ከተገባ ነው። እስካሁን ግን ሲደረግ የነበረ ግን ለዛ አይደለም። አሁን ቀረብ ጀምሮ በሚሆነው ሂደት እንደዚህ አለዝበው የሚሄዱ ከሆነ ሰየ ነው። ዞሮ ዞሮ እኛ ለአንዲት ኢትዮጵያ ነው እነሱም እኛም መስራት ያለብን ለሀገር ነው፣ ለሰላም ነው፣ ለመረጋጋት ነው። እና በዚህ ሂደት ላይ አሁን ይሄ የለም የሚል ሰጥ አገባ ውስጥ አንገባም። ተፈተዋል፣ የምንፈልገውም ግቡ ያ ነው።
የቀድሞውን ዋና ጸሐፊ አቶ ተስፋዬ ታሪኩንና የምዕራብ ጎጃም ዞን ጸሐፊ የሆኑትን መቶ አለቃ ጌታቸው መኮንንን ጨምሮ በእስር ላይ የሚገኙ ከፍተኛ አመራሮቻቸው ጉዳይ በፍርድ ቤት እየታየ መሆኑንም አቶ አዳነ አስታውሰዋል። በቅርቡ ታሰሩ የተባሉትን የፓርቲውን የይልማና ደንሳ ሰብሳቢ ጉዳይ በተመለከተ ከአማራ ክልላዊ መንግስት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ከየትኛውም የመንግስት አካል ምላሽ ከተገኘ በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በተከታዩ ዘገባ ወደ ዩናይትድ ስቴትስ እና ካናዳ ግንኙነት እንመለሳለን። በዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ እና በካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ መካከል የተካሄደው የመጀመሪያው ውይይት በኢሚግሬሽን እና በድንበር ደህንነት ጥበቃ ጉዳዮች ላይ ሁለቱ ሰፊ ልዩነት እንዳላቸው አሳይቷል። እነዚህ ልዩነቶች በተለይ በጋራ መግለጫቸው ወቅት በትናንት ውይይታቸው ከነበረው ይበልጥ ጎልተው ተስተውለዋል ነው የሚባለው። የዋይት ሀውስ ሪፖርተራችን ሜሪ አሊስ ሳሊናስ የላከችውን ዘገባ አዲሱ አበበ ያቀርበዋል።
ለካናዳው ጠቅላይ ሚኒስትር ትሩዶ ዋይት ሀውስ ውስጥ ከፍተኛ አቀባበል የተደረገላቸው ቢሆንም ኦቫል በሚባለው ቢሮ ውስጥ ግን ሞቅ ጋል ያለ ጠንካራ ውይይት ተካሂዷል። ከፕሬዚዳንት ትራምፕ ጋር ስለ ንግድ አይደለም፣ ስለ ሥራም አይደለም። እርግጥ ነው በመካከላችን ሊገነቡ የሚገባቸው ድልድዮች አሉ፣ የጋራ ትብብር ድልድይ፣ የንግድ ልውውጥ ድልድይ ሲሉም ተናግረዋል ትራምፕ። ትብብሩና አንድነቱ ከኢሚግሬሽንና ከድንበር ደህንነት ጥበቃ ጉዳይ በቀር መሆኑ ነው። ፕሬዚዳንት ትራምፕ የሜክሲኮን ድንበር በግንብ ለማጠር እንዳላቸው እቅድ ወይም ሙስሊሞች ከሚገኙባቸው 7 አገሮች ወደ አሜሪካ የሚገቡ ስደተኞችን እንደ መከልከል ያለ
And we are going to pursue it vigorously.
ተግባራዊነቱን በትጋት እንከታተላለን። አገራችን አሁን የምታዩት አይነት ችግር እንዲገጥማት አንፈልግም። ያ እንዲሆን አንፈቅድም።
ጠቅላይ ሚኒስትር ትሩዶ ግን አይስማሙም።
Continue to pursue our policies of openness towards immigration refugees.
በኢሚግሬሽን እና በስደተኞች ላይ የምንከተለውን ግልጽነት እንቀጥልበታለን። ይህን ስናደርግ ግን በደህንነት በቃ ላይ እንደራደራለን ማለት አይደለም። ባለፉት አመታት እንዳደረግነው ሁሉ ከ40 ሺህ በላይ የሶሪያን ስደተኞች ተቀብለንም ስኬታማ የሆነ ውጤት ያስመዘገብነው ከዩናይትድ ስቴትስ እና በመላው ዓለም ከሚገኙ ሸሪኮቻችን ጋር ተባብረን በመስራታችን ነው።
የዩናይትድ ስቴትስ ኢሚግሬሽን ባለስልጣናት ባለፈው ሳምንት ከ600 በላይ ስደተኞችን በቁጥጥር ስር አውለዋል። ወደ 75 ከመቶ የሚሆኑት ወንጀል እንደፈጸሙ ነው መንግስት የሚናገረው።
And I said at the beginning we are going to get the bad ones the really bad ones we're getting them out
gana kemejemariyaw tanagirallo matfochun betam matfo yihonutun beqututir sir nawlallen nam naswatachawallen ahun iyaderegn yallenom yihinnu no bemecherasha yin bemadregachin manninyawm zega destenya yihonal እውነቴን ነው ምላችሁ ብዙ ሰዎች በጣም ነው የሚደሰቱት።
በኢሚግሬሽን ጉዳይ ላይ ካናዳ ለየት ያለ አመለካከት ነው ያላት ያሉት ጠቅላይ ሚኒስትር ትሩዶ የጋራ በሆኑ ጉዳዮች ላይ ግን ትኩረት እናደርጋለን ብለዋል።
The last thing Canadians expect is for me to come
ሌላ ሀገር ሂጄ ያገር እንደምን ራሱን ማስተዳደር እንዳለበት መመሪያ እንድሰጥ የካናዳ ህዝብ አይጠብቅብኝም። የኔ ሚና ካናዳ የምትከተለውን ፖሊሲ ማንጸባረቅና ለሌላው ዓለም ምሳሌ ሆኖ መገኘት ነው።
And we want people to come in and come in our country
ትልቅና ውብ በራችን በሰፊው እንዲከፈትና የሚመጡትን መቀበል እንፈልጋለን። መጥፎቹን ግን ማስከባትም መቀበልም አንፈልግም።
ሁለቱ መሪዎች ያልተግባቡባቸው ጉዳዮች ቢኖሩም የአገሮቻቸው ግንኙነት እንደሚቀጥልና ህብረታቸውም ዘላቂ እንደሆነ ይስማማሉ።
ከምሽቱ 3 ሰዓት ከ30 ይቅርታ ከ27 ደቂቃ የሆነ ነው አዲስ አበባ ላይ። አሁን ዋሽንግተን ዲሲ ከቀኑ 7 ሰዓት ከ27 ደቂቃ ነው። ወደ ዝግጅታችን መደበኛ ቅንብሮች እናልፋለን። የመጀመሪያው ሐኪሙን ይጠይቁ ነው።
ልበ ቢስነት በተለይ ከእድሜ መግፋት ጋር ሳይዛመድ በወጣትና ጎልማሳ እድሜ ላይ ባሉ ሰዎች ላይ በተደጋጋሚ ሲከሰት ምን ማለት ይሆን? መዘንጋት ልበ ቢስነት ህመም ነው እንዴ? አዎን። በመዘንጋት ችግሮች በትውስታና የአእምሮ አሰራር ዙሪያ ከባለሙያ ጋር የተጀመረው የሐኪሙን ይጠይቁ ተከታታይ ልዩ ዝግጅት ዛሬ ለችግሩ ሊያጋልጡ የሚችሉ ሁለት ለየት ያሉ ሁኔታዎችን ይፈትሻል። ማብራሪያውን የሚሰጡን ፕሮፌሰር ዮናስ እንዳለገዳ በዩናይትድ ስቴትስ ሜዮ ክሊኒክ የነርቭና የአእምሮ ሐኪም ናቸው። ያነጋገራቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
ዶክተር ዮናስ መጨነቅ መጠበብም ያለ ቢሆን ሁሉንም ግን በቅጡ ማድረግ እንደሚያስፈልግ ልባም የመሆን ጥበብን ጨምሮ መካን የሚቻሉትን በዝርዝር አስረድተውናል። ልበቢስነት እንደ ህመም ከመታይበት ምዕራፍ ደርሰናልና እስኪ የህክምናውን አድማስ ወደሚመለከተው ክፍል እንለፍ። ልበቢስነት የልማድ ጉዳይ ከመሆን አልፎ ከህመም ጋር ተያይዞ የሚመጣበት ራሱም እንደ ህመም ሆኖ የሚታይበት ሁኔታ ካለ ምን አይነት ሁኔታዎች ልበቢስነትን ይሄን የከፋ የመዘንጋት ችግር ይከስታሉ? በእድሜ ከገፉ በኋላ የሚመጣውን ሳይጨምር በጎልማሳና በወጣትነት እድሜ ለመዘንጋት ችግር የሚጋለጡ ሰዎች ምን አይነት ህመም ውስጥ ሲሆኑ ነው?
በጣም ጥሩ። አንደኛ ከመጠን ያለፈ መጠጥ የሚጠጡ ሰዎች በየቀኑ እንደው 1 ሊትር ቮድካ ለ10-20 ዓመት የሚጠጣ ሰው፣ አንዳንዶቹ በተለይ የኑሮ ደረጃ ዝቅ ባለ ደረጃ ያሉ ሰዎች ቫይታሚን የማይወስዱ ግባቸው በቂ ቫይታሚን ከሌለው የተወሰነ ልብን የማለትና የማስታወስ የአንጎል ክፍል ሊጎዳ ይችላል እና ይሄ በጣም አስቸጋሪ ለአንዳንዶቹ አምነስቲክ ሲንድሮም ነው። አዲስ ነገር ለመማርና ለማስተዋወስ ልብ ለማለት በጣም ይቸገራሉ። ይሄ አሜሪካን ሀገር አሁን በብዛኛው ምግብ ውስጥ ይሄ ፎሌት አንዳንድ ነገሮች ስላለ ይሄ የተለመደ አይደለም። በጣም በጣም አልፎ አልፎ ነው የምናየው እንደዛ አይነት ሰው።
ያ የቫይታሚን እጥረት እንዳይፈጠር በምግብ ውስጥ የማግኘት እድል አለ፣ የመተካት ሁኔታ አለ።
አለ ሪኢንፎርስ ነው ምግብ ውስጥ አለ። እና ነገር ግን ከመጠን ያለፈ አልኮል የሚወስድ ሰውና ቫይታሚን ቢ1 የሚባለው ነገር አብሮ ደግሞ ከሌለው ይሄ ችግር ሊያስከትል ይችላል። የማስታወስ ልብ ማለት በሽታ ሊያመጣ ይችላል። ይሄ ከአልኮል ጋር የተያያዘ ነው።
የሕክምና አገልግሎትን ተከትሎ ሲመጣ እና አንዳንድ የበሽታ አይነቶችንም ተከትሎ ሰዎች መድኃኒቶች ወስደው የትውስታ አቅማቸው የሚታጣበት ጊዜ ይዘገባል። በእርግጥ ይሄ ተጨባጭ ነው ወይ? ከሆነስ ምን አይነት መድኃኒት አይነቶች ለዚህ ሁኔታ ይዳርጋሉ?
በጣም ጥሩ። መድኃኒቶች ለምሳሌ አክል ይሄ ቤንዞዳያዘፒን የሚባለው መድኃኒት እንደ ቫሊየም፣ ዛናክስ ለጭንቀት በሽታ፣ ለእንቅልፍ የሚሰጡ አንዳንዴ ሰዎች ከሚገባ በላይ ከወሰዱ እንደዚህ እንደዚህ አይነት መድኃኒቶች አዲስ ኢንፎርሜሽን ለመመዝገብ ወደ መዝገብ ቤት የሚወስደውን መንገድ ያንን ይዘጋዋል እና አዲስ ኢንፎርሜሽን ወደ መዝገብ ቤት በደንብ አይገባም። መዝገብ ቤት ደግሞ መረጃ ካልደረሰ ለማስታወስ አይቻልም።
ቀድሞውንም መቀመጥ አለበት፣ መዘገብ አለበት ለማስታወስ።
ወደ መጋዘን መሄድ አለበት እና ያ ያንን መንገዱን ይዘጋዋል። ይሄ መድኃኒቶች በተለይ እንደ ቤንዞዳያዘፒን አይነቶች እና ያ የልበቢስነት ችግር ሊያመጣ ይችላል። ሌሎችም መድኃኒቶች እንደዚሁ ለኃይለኛ ህመም የሚሰጡ ናርኮቲክስ ከልክ በላይ በምንወስድበት ጊዜ እሱም ራሱ የልበቢስነት ችግር፣ የማስታወስ ችግር ሊያስከትል ይችላል። ስለዚህ አንደኛ ከመጠን ያለፈ አልኮሆል፣ ሁለተኛ ከመጠን ያለፈ መድኃኒቶች፣ ሶስተኛ የማስታወስና ልብ ለማለት ስራ የሚሰራውን የአንጎል ክፍል የሚመለከት ያንን የአንጎል ክፍል ላይ በደም ግፊት ወይም በሌላ ምክንያት የደም መፍሰስ ከተፈጠረ ያ ራሱ ይህንን ችግር ሊያመጣ ይችላል። ሌላው ደግሞ በመኪና አደጋ ወይም በተለያየ ምክንያት ቲቢአይ በፈረንጆቹ ትሮማቲክ ብሬን ኢንጁሪ ይሉታል፣ ወይም በስፖርትም ሊሆን ይችላል። አሁን የአሜሪካን ሀገር ስፖርት እንደ በግ ግንባር ለግንባር እየተጋጩ የሚጫወቱት ስፖርት አለ። እሱ እንዲህ አይነት ስፖርት ሪሌትድ ኢንጁሪ ይሉታል ፈረንጆቹ። እንደዛ አይነት ስፖርቶችም የተወሰነ ያንን የአንጎል ክፍል የሚያናጋ አይነት የስፖርት አደጋ ከሆነ እንዲሁ የማስታወስ ችግር ሊያጋልጡ ይችላሉ። የተለያዩ ምክንያቶች እንደዚሁ ሊያመጡ ይችላሉ እንዲህ አይነት ችግር እና እንደዚህን ነገር በሚመጣ ጊዜ ከዚህ በፊት እንደዚህ አንጎል አደጋ ደርሶብሃል ወይ ደርሶብሻል ወይ፣ እንዴት ነው መጠጡስ፣ ከልክ ያለፈ ነው ወይስ በልኩ ነው፣ በየቀኑ እስረሽ ምችው ነው ወይስ አልፎ አልፎ ነው፣ እንደዚህ እንደዚህ አይነት መረጃዎች ለማግኘት እንሞክራለን። ምክንያቱም ሪቨርስብል ኮዝስ
ሊቀለበሱ የሚችሉ ሊመለስ የሚችሉ ወደ ቦታው
ልክ መመለስ ማስተካከል የሚቻሉ ነገሮችን ሊያመልጡን አይገባም። እነዛን ቶሎ አግኝቶ መፍትሄ መስጠት ያስፈልጋል። እና አንዳንዱ እንዳልከው ከእድሜ ጋር ተያይዞ የሚመጣው ሌላ ነው። እሱ ግን በጎልማሳነት በተለያየ ምክንያት እንደዚሁ ሊመጣ ይችላል የማስታወስ ችግር።
ዶክተር ዮናስ ቅድም የገለጿቸው ቫይታሚኖች ለአንጎል አስፈላጊ መሆናቸውን እነሱ እጥረት ባለባቸው ሁኔታ የረጅም ጊዜ አልኮል ተጠቃሚ የሆኑ ሰዎች ለመዘንጋት ችግር እንደሚጋለጡ ጠቅሰዋል። በአንዳንድ መጽሔቶች ጭምር በከፊልም የማስታወቂያ ይዘት ባላቸው ለማስታወስ የሚረዱ የሚሉ መድኃኒቶች፣ እንክብሎች፣ የተለያዩ መድኃኒቶች ሲተዋወቁ ይታያል። በእርግጥ የማስታወስ አቅምን ሊያዳብሩ የሚችሉ በተጨማሪነት ሊወሰዱ የሚችሉ በሳይንስ በእርግጥ ተቀባይነት ያላቸው የሚወሰዱ አሉ? ሰዎች ለመዘንጋት ችግር በመጋለጥ ብቻ ሳይሆን እንዲሁም የትውስጥ አቅማቸውን ከፍ ለማድረግም ሊሆን ይችላል ተቀባይነት ያላቸው አሉ?
እስካሁን ድረስ ብዙ እንደዚህ አይነት ነገሮች በሕክምና ምርምር የተደረገባቸው አሉ። ለምሳሌ ያክል ይሄ ጊንኮ የሚባለውን መድኃኒት ጊንኮ ቢሎባ ይሉታል። እሱን መድኃኒት ማስታወስ ለማሻሻል ይችላል ወይ፣ ማስታወስ በሽታንስ ለመከላከል ይችላል ወይ የሚለው ወደ $30 ሚሊዮን የሚጠጋ ፕሮፌሰር ስቲቨን ደካውስኪ የሚባሉ ዩኒቨርሲቲ ኦፍ ፒትስበርግ ነበሩ፣ አሁን ፍሎሪዳ ነው ያሉት። እሳቸው የመሩት ትልቅ ጥናት ነበር እና በእውነት ሁላችንም ተስፋ አድርገን ነበር። ምክንያቱም ጊንኮ በምትወስደው ጊዜ በየቦታው ይሸጣል። ልክ እንደ ጫት ምርቃና ሀሳብ ሰብሰብ ያደርጋል። ግን ይሄ ነገር በሰፊው በደንብ ሲጠና ለሶስት አመት እንደዚህ ምንም የተለየ ከፕላሲቦ ምንም ከአንድ ብርጭቆ ውሃ የተለየ ጥቅም እንደሌለው አሳይተዋል። እና ሌሎችም እስካሁን ድረስ እኔ እስከማውቀው ድረስ እንደዚህ የማስተዋስን ችሎታ ያዳብራሉ ተብሎ በየመደብሩ ካሉት ውስጥ አንዳቸውም በጥናት ማሳየት የተቻለ
የተደገፉ አይደሉም፣ ወይም ደግሞ የንግድ ማስተዋወቂያነታቸው ያለፈ ተጨባጭ ማስረጃ የላቸውም።
ምንም በጥናት የተደገፈ የለም።
ከትውስታ ምንነት አንጎል ላይ ከሚፈጥራቸው ስዕሎች በቅጡ መዘገብ፣ በወጉ ማደራጀትና ለህመም የሚያጋልጡ ሁኔታዎች ድረስ በዝርዝር በተከታታይ ፕሮግራማችን ለተነሱት ጥያቄዎች መልስ ሰጥተውናል። ሌላ መሰል ሙያውን በሚመለከት ጥያቄ እንደምናገኘው ተስፋ እናደርጋለን። ፕሮፌሰር ዮናስ እንዳለ ገዳ በዚህ በዩናይት ስቴትስ በሚገኘው የሜዮ ክሊኒክ የህክምና ትምህርት ቤት የነርቭና የአእምሮ ሐኪምና መምህር፣ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አሉላ አመሰግናለሁ።
ፕሮፌሰር ዮናስን በጣም እናመሰግናለን። እኛም ዝግጅታችን ይቀጥላል። ተከታዩ ዝግጅት ለጥያቄው መልስ ነው።
ለጥያቄው መልስ የመጨረሻ ክፍል ነው ይዘንላችሁ የቀረብ ነው። የሰሞኑን ተከታታይ ዝግጅት በኢትዮጵያ በተጣለው የአስቸኳይ ጊዜ አዋጅና የሰብአዊ መብቶች አያያዝ ላይ አተኩሮ ነው ንግግሮቹ ሲካሄዱ የቆዩት። ጥያቄዎቻችሁም የተነሱት መልስም የተሰጣቸው ከአዲስ አበባ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ዳይሬክተር አቶ ታምራት ደጀኔ፣ ከናይሮቢ የአምነስቲ ኢንተርናሽናል የምስራቅ አፍሪካ የሰብአዊ መብቶች አጥኚ አቶ ፍስሐ ተክሌ፣ ከብራሰልስ ስብስብ ለሰብአዊ መብቶች በኢትዮጵያ የሚባል ነጻ ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያም በኢትዮጵያ የሰብአዊ መብቶች አያያዝ ላይ ለጥያቄዎቻችሁ መልሶች ማጠቃለያ ሰጥተውናል። ትዝታ በላቸው ነች አዘጋጅና አቅራቢዋ። ወደ ዝግጅቱ እንዝለቅ።
ስለ ቶርቸር በማውራት ያጠቃልና እንደተባለው ኢትዮጵያ ውስጥ በተለይ ቴሮሪዝም ጸረ ሽብር አዋጁ ጋር በተመለከተ ከዛ ስር የሚከሰሱ ሰዎች ላይ ብዙ ጊዜ የሚከታተላቸዋለን ልጆች እና ብዙ ጊዜ የሚታየው ነገር ቶርቸር ተፈጽሞብናል ብለው ተከሳሾች ያሳያሉ፣ ለፍርድ ቤት ገላቸውን ያሳያሉ። ከዛ ውጭ ደግሞ በተለያየ ጊዜ ላይ ከዚህ ጋር በተገናኘ የታሰሩ ሰዎችን ለማነጋገር እና የተለያዩ መረጃዎችን ለማሰባሰብ ፐርሰናል ይሞክራለሁ። እንደ አምነስቲ ኢንተርናሽናልም ብዙዎቹ ቶርቸር እንደተፈጸመባቸው የሚያሳይ መረጃ አለ። ባለው መረጃ መሰረት ኢትዮጵያ ውስጥ የቶርቸር የተናጠል ጉዳይ ሳይሆን የሲስተም ችግር ነው፣ ሲስተማዊ ተቋማዊ ነው ነዋል። በተለይ ከዚህ ከጸረ ሽብር አዋጁ አንጻር ስለዚህም ህጉ እንኳን ህጎቹን እናውቃቸዋለን የኢትዮጵያ ህገ መንግስትም ላይም ኢትዮጵያ የወንጀለኛ መቅጫ ህግ ላይም የስነ ስርዓት ህጉም ላይ ቶርቸር የሚመለከቱ የተለያዩ ድንጋጌዎች አሉ። እነዚህ አሊጌሽኖች በሚመጡበት ጊዜ ፍርድ ቤቶች ስፔሲፊክ የሆነ ግዴታ አለባት። ቶርቸር ከተፈጸሟል ተብሎ ተከሳሽ ቀረበ፣ የፍርድ ሂደቱ ቆሞ የዛ ሰውዬ አሊጌሽን መጣራት አለባት። ዋናው ጉዳይ ይቆምና ያ ቶርቸር ተፈጽሟል ነው የሚለው ላይ ፍርድ ቤቱ የማጣራት ስራ ሰርቶ ነው መቀጠል የሚለው። ምክንያቱም ቶርቸር ከሚባሉት የሰብአዊ መብት ጥሰቶች ውስጥ አንደኛው። ይሄ ግን በየትኛውም ሁኔታ በየትኛው ፍርድ ቤት ተፈጽሟል? ምክንያቱም እኔ ፍርድ ቤት ሰርቻ ካለ የኢትዮጵያ ፍር የፍርድ ሂደት አውቀዋለሁ፣ እከታተለዋለሁ። በዛ ጊዜ ውስጥ በሙሉ አንድም ቀን ቶርቸርን በተመለከተ አሊጌሽን ሲመጣ ሲስተሚክም ይሁን ተናጥልም ቢሆን ፍርድ ቤቱ የማጣራት ስራ መስራት አለበት ብለው ተሰርቶ ያውቅም። እንዲያውም የማጣራት ማስረጃ የማቅረብ በርደኑ ዲፌንዳንት ላይ ደግሞ ተከሳሹ ላይ ይሆናል። በዓለም አቀፍ ሕጉ መሰረት ቶርቸር ክሌም አለ ብሎ የሚል ሰው የማስረዳት ግዴታ የለበትም። የማስረዳት ግዴታ ያለበት ያኛው ወገን ነው፣ ወይም ደግሞ አቃቤ ሕግና ፖሊስ። እና እነዚህ ነገሮች በሙሉ አልተሟሉም። በጣም ብዙ ነው። የፍርድ ሲስተሙ ቶርቸር ክሌምን ለማጣራት የሚረዳ አይደለም። ዓለም አቀፍ ሕግ መሰረት ያደረገ የተቀበለቻቸውን ስምምነቶች መሰረት ያደረገ አይደለም። ሶስተኛ ደግሞ እነዚህ ማስረጃዎች በቶርቸር የተገኙ ማስረጃዎች ፍርድ ቤት ይጠቀምባቸዋል። ኢት ኢዝ ኦልሶ አጌንስት ዓለም አቀፍ ስታንዳርድ የተባለ ስታንዳርድ። ስለዚህ ቶርቸር ኢትዮጵያ ውስጥ ባሉት አመላካቾች መሰረት ተቃዋማዊ ደረጃ ላይ ደርሷል።
እሺ፣ አመሰግናለሁ አቶ ፍስሐ ተክሌ። አቶ ያሬድ፣ አቶ ፍስሐ ያላነሱት ሀሳብ ካለ ቢያክሉልን።
እሱኑ ለማጠናከር በኢትዮጵያ ውስጥ ቶርቸር ተቋማዊ መልክ አሁን በተለይ ከጸረ ሽብር ህጉ በኋላ የህግ ድጋፍ ሁሉ ተሰጠው እንጂ እኔ በሰብአዊ መብት ጥሰት አጣሪነት ለስምንት ዓመት ያህል በኢትዮጵያ ሰብአዊ መብቶች ጉባኤ ውስጥ በመርማሪነት አገልግያለሁ እና እስረኞችን በህግ ጥላ ስር የዋሉ ሰዎችን የማሰቃየት ተግባር ይፈጸማል። እንደውም በርካታ የዓለም አቀፍ የሰብአዊ መብት አምነስቲን ጨምሮ በሚያወጧቸው ሚዲያዎች ላይ የማዕከላዊ እስር ቤት እኮ ዘኖተሪየስ ቶርቸር ቻምበር ተብሎ ነው የሚጠራው። ያ ማዕከላዊ እስር ቤት ለዓለም አቀፍ ቀይ መስቀል የሚሆን ለሀገር አቀፍ ቀይ መስቀል ክፍት አይደለም፣ በማንም አይጎበኝ። በከፍተኛ የፖለቲካ ሁኔታ የተጠረጠሩ ሰዎች እጅግ አሰቃቂ በሆነ ሁኔታ የሚማቅቁበት ቦታ ነው። ብዙዎች አይነ ስውር ሆነዋል። የሰውነት አካላቸው ተበላሽቶ ሽባ ሆነው ብልቶቻቸው ተበላሽተው ከዛ ከአካል ጉዳቱ የበለጠ ደግሞ አይምሯቸው ላይ የደረሰው ጉዳት እድሜ ልካቸው። ይሄ የአንድ ሰው የሁለት ሰው ጉዳይ አይደለም፣ ማወራው በሺ ይቆጠራል። የሰባት ልጆች አባት ከተኙበት ወስደው ለምርመራ ሌሊቱን ሲገርፏቸው አድረው ሰውየው ሲሞቱ ባለቤትሽ ራሱን ሰቅሎ በልብሱ ቀዶ ሰቅሎ ገደለ ብለው አስከሬኑን ሳጥን አሽገው ነው ለባለቤትዮ የመለሱት። የኢሰመጉ የምርመራ ሰራተኞች ደርሰው አስከሬን ሳጥኑ ሲከፈት ሰውየው ሰውነታቸው ሙሉ በሙሉ ከጥቅም ውጭ ሆኗል ተደብድበው እና እንዲህ አይነት በሺ የሚቆጠሩ የግለሰብ ጉዳዮችን ማንሳት እንችላለን። ያ ችግር ሳይቀረፍ ነው እንደገና ይሄ የጸረ ሽብር ህጉ መጥቶ ለመንግስት ባለስልጣናት፣ ለፖሊሶች ተጨማሪ ኃይል ይሆናቸው። ከዛ በላይ ደግሞ አሁን እንደ አቶ ታምራት አይነት የመንግስት ባለስልጣናት አረ ቶርቸር የተፈጸመባቸው ሰዎች ሁሉ አይኖሩም የሚል ትንሽ አስፈሪ የሚመስሉ ክርክሮች እታች ላሉት የፖሊስ ባለስልጣናት፣ መርማሪዎች፣ ለገራፊዎቹ የምንሰራው ስራ ትክክል ነው ብለው እንዲያስቡ ሁሉ ነው የሚያደርገው እና ይሄ እየቆየ አገሪቷን አደጋ ላይ ይጥላል። እነዚህ የዚህ ስቃይ ሰለባ የሆኑ ሰዎች ውስጣቸው በቀል፣ የአእምሮ መታወክ፣ ጤናማ ዜጋ ሊሆኑ አይችሉም እና ለአገሪቷ ጭምር አደጋ ነው የሚሆነው። አሁን በቅርብ ጊዜ የተፈጠረው ትርምስ ራሱ የእኔ ዝዋይ ታስሬ በ2005 እኔ ከታሰርኩበት ክፍል አጠገብ እድሜያቸው ከ8 እስከ 15 ዓመት የሚደርሱ ህጻናት ልጆች ለአንድ ወር ጸጉራቸውን ተላጭተው 400 ልጆች አንድ ትልቅ ክፍል ውስጥ ተለያየ ወረርሽኝ ይሰቃዩ ነበር። እነዚያ ልጆች ናቸው አሁን ከ10 ዓመት በኋላ 25 ዓመት ምን ደርሰው አሁን አደባባይ ላይ ወጥተው ከመንግስት ሰዎች ጋር ተጋጭተው እንደገና ለሁለተኛ ዙር ስቃይ የሚጋለጡት። እነዚህ ልጆች ወደፊት ምን አይነት ዜጋ እንደሚሆኑ፣ ምን አይነት አእምሯቸው ውስጥ በቀል እንደሚፈጠር የመንግስት ሰዎች በደንብ ያጤኑት አይመስለኝም። እና ተቋሞች አሉ፣ የፍትህ ስርዓት አለ፣ ቅሬታ ያለው ሰው የአቅርብ እያሉ ነገሩን ማድበስበስ ለሞራልም ይከብዳል፣ ተጠያቂነትም አለው። ይሄን ለማለት ነው። አመሰግናለሁ።
እሺ፣ እግዜር ይስጥልኝ። አቶ ታምራት ደጀኔ ለእርሶ ነው መጨረሻው።
እሺ፣ በነገራችን ላይ አንዳንድ መጨረሻ ላይ ያነሱትን ግለሰብ በእርግጥ እሳቸው ታስረው ስለተፈቱ ጥሩ ነገር ስለ እስር ቤት ያወራሉ ብዬ ባልጠብቅም፣ ግን በሀሳባቸው ዙሪያ በትክክለኛው መንገድ እንትን አላደረጉኝም፣ አልጠቀሱኝም። እኔ ያልኩት በተናጠል ደረጃ እንዲህ አይነት ነገሮች እዚህም እዛም ሊፈጸሙ ይችላሉ፣ ይሄ ዝግ አይደለም። ግን እንዳጠቃላይ የመንግስት አቋም፣ የመንግስት አሰራር፣ ህጎቹም፣ ደንቦቹም፣ ተቋማቱም ጭምር የሚያስፈጽሙት የግለሰቦችን በየትኛውም ደረጃ የሚገኝ በህግ ጥላ ስር ያሉትም ሆኑ ከህግ ጥላ ስር ውጭ የሆነ የሚንቀሳቀሱ ሰዎች ሰብአዊ መብቶች መከበር አለባቸው። በተለይ ደግሞ ድብደባም ሆነ ስወራ እንዲሁም ቶርቸር ፈጽሞ የተከለከሉ ናቸው በሚል የመንግስት አቋም ነው። ይሄንን በተመለከተ እንዲህ አይነት ነገር ተፈጽሞ ሲገኝ ራሱን የቻሉ አሰራሮች አሉ። በነዛ በተዘጋጁ በተዋቀሩ አሰራሮችና አደረጃጀቶች አቅርቦ ያንን ጉዳይ እስከ መጨረሻው ተከታትሎ ማስፈጸም ይቻላል ነው። አመሰግናለሁ።
በጣም አመሰግናለሁ አቶ ታምራት ደጀኔ ከኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ዳይሬክተር፣ ከናይሮቢ አቶ ፍስሐ ተክሌ በአፍሪቃ ቀንድ የአምነስቲ ኢንተርናሽናል የሰብአዊ መብቶች አጥኚ፣ ከብረስልስ አቶ ያሬድ ኃይለማርያም ስብስብ ለሰብአዊ መብቶች በኢትዮጵያ ዋና ዳይሬክተር፣ ስለ ሰጣችሁን መልስ በአድማጮች ስም እናመሰግናለን።
እግዚአብሔር ይስጥልን። እኛም እናመሰግናለን።
አድማጮች፣ ለየት ያለ የዛሬውን የፍቅር ቀን የተመለከተ ልዩ ዘገባ ይኖረናል። አሁን አብራችሁን ቆዩ።
ባናሳቅ ተደባልቀው እናውቃለን
የፍቅር ቀን ጥቂት ዘርዘር ያለ ታሪክ አለው። ጊዜ ካለ ነው በኋላ እንመለስበታለን። ለማንኛውም በአዲስ አበባና በተለያዩ የኢትዮጵያ ከተሞች ውስጥ እየተለመደ መምጣቱ ይታወቃል። በተለይ በአዲስ አበባ ዩኒቨርሲቲ ግን የዘንድሮ የፍቅር ቀን ለየት ባለ ሥራ ተግባር ነው የሚከበረው ወይም እየተከበረ ያለው። የዘንድሮውን ብቻ ሳይሆን ያለፉት ጥቂት ተከታታይ ዓመታትም በዚሁ መንፈስ ተከብሯል። የሎ ሙቭመንት ወይም ቢጫ ንቅናቄ የዚህ የአዲስ አበባ ዩኒቨርሲቲ አዲስ ባህል መሥራችና አንቀሳቃሽ ነው። ጽዮን ግርማ ተጨማሪ ዘገባ አላት።
አይተነዋል ብዙ አሳልፈን ብዙ ኖረናል።
አዲስ አበባ ዩኒቨርሲቲ በሕግ ትምህርት ክፍል እስከ ቅርብ ጊዜ ድረስ የሕግ መምህር የነበረችው ወጣት ብሌን ሳህሉ ተማሪዎቿን ሰብስባ ከቃል ባለፈ ተማሪዎችን በተግባር እንርዳ በሚል የሴት ልጆችን ጥቃት ለመከላከልና የወጣት ተማሪዎችን አስተሳሰብ ለመለወጥ የተቋቋመ ንቅናቄ ነው። ዘ የሎ ሙቭመንት ወይም ቢጫው ንቅናቄ ካለፈው 5 ዓመት ጀምሮ ደግሞ በየዓመቱ የሚከበረውን ቫላንታይንስ ዴይ ወይም የፍቅረኞች ቀን በልገሳ የተገኘን እቅፍ የስጦታ አበባ በመሸጥ የሚገኘውን ገቢ አዲስ አበባ ዩኒቨርሲቲ ገብተው የመማር እድል አግኝተው ነገር ግን በችግር ምክንያት ትምህርታቸውን መቀጠል ከሚያቅታቸው በርካታ ተማሪዎች ውስጥ ጥቂቶቹ እንደሚረዱበት ይናገራሉ። ይህ እንቅስቃሴ ሲጀመር የመምህርት ብሌን ተማሪ የነበረችው ህሊና ብርሃኑ አሁን ትምህርቷን ብትጨርስም እንኳን አብረዋት የጨረሱና ሌሎች ተማሪዎችን አስተባብራ እንቅስቃሴውን አስቀጥላለች። ቀኑን ድጋፍ ለሚያስፈልጋቸው ተማሪዎች እርዳታ በማሰባሰብም ያውሉታል። በአዲስ አበባ ዩኒቨርሲቲ በጣም በርካታ ችግር ያለባቸው ተማሪዎች ስላሉ ባለን አቅም የግድ መርዳት ስላለብን ነው የተሰባሰብ ነው ትላለች።
ለምሳሌ ሞዴስ፣ ሳሙና የመሳሰሉ ችግሮች አለባቸው። በጣም ብዙ ሴቶች አሉና እንደሚፈልጉት አይማሩም፣ አቋርጠው ይወጣሉ። በጣም ብዙ ችግሮች አሉና ያንን አይተን እንዴት አድርገን ብር አሰባስበን እነዚህ ሴቶች መርዳት እንችላለን ብለን አሰብንና ከራሳችን ውጭ የራሳችን በየግላችን ከምንረዳው ውጭ ክሬቲቭ የሆነ አይዲያ አስበን ቫለንታይንስ ዴይ የተመረጠና ቫለንታይንስ ዴይ አዲስ አበባ ውስጥ ይከበራልና ያንን ተጠቅመን ለምን ለሰዎች አበባ እየደረሰ ውጭም ደግሞ አበባ እየሸጥን ካርዶች ደግሞ ኢትዮጵያዊ የሆኑ ካርዶችን ለማምሩ ሰርተን እየሸጥን ለምን ብር አናሰባሰብን ብለን 2013 ላይ የመጀመሪያውን የቫለንታይንስ ዴይ ፈንድሬዘራችን እናዘጋጀን። አሁን የምናዘጋጀው 5ኛ ዓመታችን ናክሱ እናዘጋጅ 2013 ላይ 4000 ብር ነበር ያገኘ ነው። እዛው ግቢ ውስጥ ለሸጥና አዲስ ዩኒቨርሲቲ ውስጥ ከዛ 42000 ብር አገኘን። ከዛ 107000 ብር አገኘን። ከዛ አሁን አምና 168000 ብር አግኝተን 84 ተማሪዎችን እንረዳበታለን አዲስ ዩኒቨርሲቲ ውስጥ። አሁን ደግሞ በዚህ ዓመት 200000 ብር እና ከዛ በላይም ከቻልን እናገኛለን ብለን ነው የምናስበው።
የንቅናቄው አባላት ከአበባ አምራች ኩባንያዎች በእርዳታ ያገኙትን አበባ አሰማምረው ሰዎች እንዲሰጥላቸው ለሚፈልጉት ያደርሳሉ። ከዛ በሚገኘው ገቢም በ2000 የኢትዮጵያ ብር አንዲት ሴት ተማሪ ለ1 ዓመት ይረዱበታል። በቢጫው እንቅስቃሴ ውስጥ አበባውን ሸጠውና ገንዘብ አሰባስበው እስካሁን 130 ተማሪዎችን መርዳታቸውን የዘንድሮ ዓመት አስተባባሪ ህሊና ብርሃኑ ትናገራለች። ይህ የሆነው በአቅም ማነስ እንጂ እርዳታው እንዲሰጣቸው የሚያመለክቱት ተማሪዎች በርካታ ናቸው ትላለች።
ብሩ የሚፈልጉ ግን ጀነራል ኦፊስ የሚመጡ 500 ተማሪዎች በላይ ያሉና በየአመቱ ብዙ ተማሪዎች እንመልሳለን። የራሳችን የሆነ ስታንዳርድ አለን፣ በምን መልኩ ሰውን እንመጣለን የሚለው በትምህርት ብቻ አንመርጥም። ብዙ ስኮላርሽፖች ትምህርትን ፎከስ ያደርጋሉ። እኛ ግን ከትምህርት ውጭ ግቢ ውስጥ ባለው እንቅስቃሴ ኤክስትራ ከሪኩላር አክቲቪቲስ በሚባሉት በደንብ እንለያለን። ከዛ ውጭ ችግር ያለበት ተማሪ ነው ግን ምን መልሰው ይበልጣል ከምንረዳው ማለት ነው።
የዛሬ አመት የነበረው የሰዎች ተሳትፎ በርከት ያለ እንደነበር እና አበባውን እያዘዙ ገንዘብ የከፈሉ ሰዎች ቁጥር ከፍ ያለ እንደነበር የምትናገረው ህሊና የዘንድሮ ቀዝቀዝ ያለ ነበር ትላለች። ቢያንስ በዚህ አመት ለመርዳት ያቀዱትን ሴት ተማሪዎች መርዳት እንዲችሉ የገቢ ማሰባሰቡን በድረገጽ ላይ ለ1 ሳምንት እንደሚያራዝሙ ትናገራለች።
ቫለንታይንስ ዴይ ቢያልቅም የፈንድሬዘራችን ማንኛውም ፈንዱ መስጠት የፈለገ ሰው አንደኛ በፌስቡክ ፔጃችን ሌሎ ሙቭመንት ኤዩ በሚለው ገብቶ የሚፈልገውን ብር ዶኔሽን እንዴት መስጠት እንዳለበት መናገር እንችላለን። ሁለተኛ ኢንዲጎጎ ፔጅ አለን። ለማንኛውም ውጭ ላሉትም አገር ውስጥ ላሉት ሰዎች ኢንዲጎጎ ፔጃችን ላይ በመግባት ዶኔት ማድረግ ይችላሉ። ቀጥታ ዶኔሽን ከፈለጉ አዲስ አበባ ዩኒቨርሲቲ ጀንደር ኦፊስ ወይም ደግሞ ስራ ተጽዕኖ ቢሮ በመምጣት በአካል መገኘት መስጠት ይችላሉ። ከምንም በላይ ግን ፌስቡክ ላይ ኮንታክት ቢያደርጉ እኛን ማግኘት ይችላሉ። በእኛ ፈንድ ስር ብዙ ተማሪዎችን ማስተማር ይችላሉ። 2000 ብር አንድ ተማሪ አንድ አመት ታስተምራለች እና ብዙ አይደለም፣ ግን ለነሱ ትልቅ ለውጥ ነው እና ይህንን መስጠት የሚችል ሰው ካለ እናበረታታለን። ከዚህም ካለቀ በኋላ እንቀበላለን። ይህን ሳምንት ሙሉ ይህንን ስንሰራ ነው የምንሆነው። ያው አበባዋን ሰጥም ብሮቹ ግን ከተገኙ እንቀበላለን። ስሞቹንም የሚሰጡንም ሰዎች ሪኮግናይዝ እናደርጋለን።
በአዲስ አበባ ዩኒቨርሲቲ በዲግሪ መርሃ ግብር ከሚማሩትና ችግር ካለባቸው ተማሪዎች ውጪ አንዳንዴ ደግሞ ለሁለተኛ ዲግሪያቸውና ለዶክትሬት ዲግሪያቸው ሲማሩ ችግር የሚያጋጥማቸው ተማሪዎች እንዳሉ ህሊና ገልጻልናለች። ከእነዚህ መካከል አንዷ ተማሪ ድርቧ ደበበ ትባላለች። በአዲስ አበባ ዩኒቨርሲቲ በአማርኛ ስነ ጽሁፍና ፎክሎር ትምህርት ክፍል አምስተኛ ዓመት የዶክትሬት ዲግሪ ተማሪ ናት። ድርቧ እዚህ ለመድረስ ከፍተኛ ውጣ ውረድ ማለፏን ትናገራለች። የአንደኛና የሁለተኛ ደረጃ ትምህርቷን በወላይታ ካጠናቀቀች በኋላ የሹራብ ስራ እየሰራችና ተማሪዎችን እያስጠናች አዲስ አበባ መታ ኮተቤ መምህራን ኮሌጅ በማታው ፕሮግራም በዲፕሎማ መርሃ ግብር እንደተመረቀች ትናገራለች።
መጀመሪያ ደረጃ በጣም የሚገርምሽ ነገር በወቅቱ እኔ ያመጣሁት ውጤት በዲፕሎማ ፕሮግራም የሚያስገባ አልነበረም። ስለዚህ ከጓደኞቼ ወደ ኋላ ቀርቼ ነበረ። 12 የጨረስኩት ወደ ዘጠና አካባቢ ነው። የቲቲአይ ፕሮግራም እንድወዳደር አንዲት መምህሬ ወደ ቤት ትመጣና እቺ ልጅ ጎበዝ ተማሪ ናትና ለቤት እንዳታስቀሯት ቲቲአይ ትወዳደርና አስተማሪም ቢሆን ትሆናለች፣ ወደፊት ትማራለች፣ ወስዳችሁ አስመዝግቧት ትላቸዋለች ለቤተሰቦቼ። እነሱም ወስደው ያስመዘግቡኛል። በጣም የሚገርመው ነገር የቲቲአይ ላይ ወደቅኩኝ፣ ማለፍ አልቻልኩም። ከዛ በኋላ ነው ጓደኞቼ ናቸው ሐዋሳ ላይ ደግሞ እንዲህ የቀን ገቡ የኔ ጓደኞች ያለኝን ችሎታ ያውቃሉ። ኤክስቴንሽን ፕሮግራም እንዳለ ነገሩኝ።
ድርቧ በዚህ ጥረት ትምህርቷን በዲፕሎማ ካጠናቀቀች በኋላም ወደ ገጠር ትምህርት ቤቶች ሄዳ ለሁለት ዓመት አስተምራለች። ከዛም የቋጠረቻትን ይዛ በመጀመሪያ ዲግሪ ተመረቀች። አሁንም ተመለሰችና ለማስተርስ ትምህርት የሚሆናትን ቋጥራ ሁለተኛ ዲግሪዋን አጠናቀቀች። በዚህ ሁሉ ጉዞዋ ውስጥ ስራ ለማግኘት የነበረባትን ውጣ ውረድ፣ ያላትን ገንዘብ ለትምህርቷ ስታጠራቅም ያሳለፈቻቸውን ችግሮች ስትተርካቸው ሁሉም የጥንካሬዎቿ ማሳያዎች ናቸው። አዲስ አበባ ዩኒቨርሲቲ ገብታ የዶክትሬት ዲግሪዋን ከጀመረች በኋላ ሽሮሜዳ እየተባለ በሚጠራው አካባቢ አነስተኛ ቤት ተከራይታ ልጆች እያስጠናች እዚህ መድረሷን ትናገራለች። የዛሬ ሁለት ዓመት ችግሯን የተረዱ የቢጫው ንቅናቄ አባላት 8000 የኢትዮጵያ ብር ረድተዋት እንደነበረም ትገልጻለች። አሁን ግን ፈታኝ ጊዜ ላይ እንደሆነችም ትናገራለች። ትምህርቷን አጠናቃ ለጥናት ስራዋ መስክ የምትወጣበት ጊዜ ላይ ደርሳለች። ለመስክ መውጣት ስላለባት ማስጠናት አቁማለች። ቀድሞ ታስተምርበት የነበረው ትምህርት ቤት የቀን እየተማረች በመሆኑና ለጥናት ስራዋ ከከተማ መውጣት ስላለባት እንደነገረችን ስራ አስቁመዋታል። በአሁን ሰዓት መሰረታዊ ችግሬ ጥቂት ነው፣ እሱ ቢሟላልኝ የቀረኝን ትምህርት አጠናቀቅ ነበር ትላለች።
መሰረታዊ ችግሬ አንደኛ ግብአት፣ ሁለተኛ የትምህርት ክፍያ። በዋናነት ግብአት ሲባል ኢቨን ኮምፒውተር እንኳን የለኝም። እዛ ላይብረሪ ውስጥ ወረፋ ጠብቄ እዛው ጽፌ እዛው ኤዲት አድርጌ እዛው ዳውንሎድ አድርጌ፣ አንዳንዶቹ ላብራት ቤተ መጽሐፍት ደግሞ አይፈቅዱም እዛው ላይ መጽሐፍ ተጠቅመሽ ኢንተርኔት መውጣት እንጂ ኮምፒውተር ላይ መጽሐፍ አይፈቀድም። ከዛ ውጪ ደግሞ ኮምፒውተር ቤት ለማጻፍ ስትሄጂ ራሱ ወረፋው በጣም ከፍተኛ ነው የሚሆነው ተማሪ ስለሚበዛ እና አሁን ሪሰርች ላይ ነው ያለሁት። ትልቁ ማነቆና ችግር አሁን የትምህርት ክፍያ ያለብኝ አሁን የካቲት ላይ።
ስንት ብር ነው የምትከፊው?
አሁን 15000 ያስፈልጋል ነው ያሉኝ። እና በተርም 7500 7500
እስካሁን እየከፈልሽ ነው የተማርሽ?
እስካሁን አዎ። አሁን ግን በዚህኛው አመት አልከፈልኩም፣ ምክንያቱም አልቻልኩም አልኳቸው። ስራ ተጽፎ ሄድኩኝ። ሌሎች ሰዎች እየተባለ ሲፈለግ ስቲል ነው ማግኘት አልቻልንም። የሚገርምሽ ነገር እና ዘንድሮ መመረቅ ራሱ ይችል ነበረ። እነዚህ ችግሮች ግን ወደኋላ እየጎተቱ ነው። ከዚህ በተጨማሪ ደግሞ መስክ ነው መረጃ መሰበሰበው ሲዳማ ብሔረሰብ ላይ ክፍለ ሀገር መሄድ መቻል አለ። ነገር ግን ምንም አይነት ገቢ ስለሌለኝ ከሞዴስ ጀምሮ ከምግብ ኢቨን ለሻይ ቡና መወጣ ሰው አይደለሁም። በቃ ግልጽ ልንገርሽ፣ ለሻይ ቡና ሌሎች ሲወጡ እኔ መወጣ ሰው አይደለሁም። ሞዴስ ላልሹ ኢቨን እነሱ ሰጥተውኛለሁ። የተወሰነ አንድ ወቅት ላይ አግኝተናል እርዳታ ብለው ሰጥተው ተቀብያለሁ። ምክንያቱም ስለሚያስፈልገኝ ችግሩ ስላለብኝ በግልጽ ነግሬያቸው ማለት ነው። ያስፈልገኝን ይሰጠኝ ለትምህርት ስ የተደፋውን የለፈሁበትን መጣል ስለሚለብኝ ማለት ነው።
ድርቧ የቀራትን ትምህርት ለማጠናቀቅ የሚረዳትን ገንዘብ በእርዳታ ለማግኘት በርካታ ጥረቶች ማድረጓን ትናገራለች።
እዚህ ጋር እንዴት ነው የሚደግፍ አንድ ተቋም ጠፋው። ያላንኳኳሙም እንዳለ ያልሄድኩበት ተቋም የለም፣ ያላንኳኳሙት ቢሮ የለም። ከሚኒስቴር መስሪያ ቤት ጀምሮ እስከ ዩኒቨርሲቲ ፕሬዚዳንት ድረስ በፒኤችዲ ደረጃ እንደዚህ
ሲስተም የለንም ነው የሚሉት። ጠይቄያለሁኝ።
በአጠቃላይ አሁን ትምህርትሽን ለመጨረስ ምን ያህል ገንዘብ ያስፈልግሻል?
50,000 ብር ለእኔ በቂ ለማጠናቀቅ።
ድርቧ እንዲህ ወደ መገናኛ ብዙሃን የመውጣትና የመናገር አቅም አልነበረኝም። በቢጫዋ እንቅስቃሴ የተሰማሩ ወጣቶች ተስፋ ቆርጬ ላቋርጥ ስል ከሁለት ዓመት በፊት አግዘውኝ እዚህ ደርሻለሁ። አሁን ደግሞ እንዲህ የለፋውበት ትምህርት እንዳይቋረጥ ችግሬን ሰምቶ የሚያግዘኝ ካለ ባካፍለው ይሻለኝ እንደሆን ብዬ ነው ብላናለች። በቢጫዋ ንቅናቄ የተሰማሩት የቲ ተማሪዎች በአዲስ አበባ ከተማ በሚገኘው አዲስ አበባ ዩኒቨርሲቲ ውስጥ እንደ ድርቧ የዶክትሬት ዲግሪያቸውን ሊያጠናቅቁ ጥቂት ቀርቷቸው በትንሽ ወጪ ምክንያት የሚደናቀፉትን ጨምሮ በርካታ መሰረታዊ ችግር ያለባቸው ተማሪዎች ይገኛሉ ይሉናል። ዛሬና በዚህ ሳምንት ገቢ በማሰባሰብ ስራ የተጠመዱትም እነዚህን ተማሪዎች ለማገዝ እንደሆነ ተናግረዋል።
ተደባልቀው ናው ካለ ከምሰናቸው ከፍዝቆ
እንዴት ድንቅ ዝግጅት ነው።
ግሩም ዝግጅት ነው።
ጆ ነው በጣም እና የአዲስ አበባ ዩኒቨርሲቲ ወጣት ተማሪዎችም እያደረጉ ያሉት እንቅስቃሴ በብዙዎች የሚደነቅና የሚደገፍ ይመስለኛል።
በጣም እነ ህሊና ብርሃኑም በጣም እናመሰግናለን። ጽዮንም ይህን በማዘጋጀቷ እንግዲህ ያላንኳኳሁት በር የለም ብላለች ድርቧ። የአድማጮቻችን ልብ እንደሚከፈት እንደምትታገዝ ጫፍ ላይ ነው ያለችው።
እና ደግሞ ሌላው አዘጋጆቹ ሲናገሩ፣ የቢጫው ንቅናቄ መሪዎች ሲናገሩ ብዙ ቦታ ብዙ ተማሪዎችን እንደሚመልሱ ነው፣ እርዳታ የሚያስፈልጋቸው አብዛኞቹ እንደሚመልሱ ነው የሚናገሩት።
መሰረታዊ ችግር ያለባቸው ብዙ ተማሪዎች ናቸው።
አሁን ይሄ እንዴት አይነት ትልቅ ስራ ነው፣ ትልቅ ተግባር ነው። እና ከአሁን በኋላ ምናልባት እንደውም የሚጣሩበት ጊዜ ይመጣል ብለን ተስፋ እናደርጋለን። ከመመለስ ይልቅ
አድማጮችም በዚህ ረገድ እረዳለሁ እንደዚህ ቢደረግስ የሚሉት ካላቸው ቢያደርሱን ወደ ህሊና እንመልሰዋለን። ወደ እነ ህሊና
ጉልበት እንመኝላችኋለን። እነ ህሊና ለሁላችሁም ለብጫ ንቅናቄ ተዋናዮች መልካም የፍቅር ቀን ለሁላችሁም። ለማጠቃለያ ዜና ወደ አንቺ መለስ ቆንጆ።
እሺ፣ አንድ ሁለት የማጠቃለያ ዜና አለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰባት በአብዛኛው ህዝባቸው ሙስሊም ከሆኑ ሀገሮች የሚነሱ ተጓዦች እንዳይገቡ ያስተላለፉት ጊዜያዊ የጉዞ እገዳ ተግባራዊ እንዳይሆን ብይን የሰጡት ፌዴራል ዳኛ የጉዞ ክልከላው ራሱ ላይ የተመሰረተው ክስ ሂደት እንደሚቀጥል ትናንት አስታውቀዋል። በተያያዘ ሌላ ዜና ሌላ ፌዴራል ዳኛ ደግሞ የፕሬዝደንቱ የጉዞ ክልከላ ትዕዛዝ ቪርጂኒያ ክፍለ ሀገር ውስጥ ተግባራዊ እንዳይሆን አግደዋል። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ የመከላከያ ሚኒስትሮች ሲሰበሰቡ አባል ሀገሮች የመከላከያ ወጪያቸውን ከፍ ማድረግ ማስፈለጉ ላይ እንደሚያተኩሩ የድርጅቱ ዋና ጸሐፊ ሃንስ ስቶልተንበርግ አስታውቋል። የሚሉት ናቸው ለማጠቃለያ ዜናዎች ያሉን።
አመሰግናለሁ ቆንጂት። እንግዲህ የፍቅር ቀን ታሪክን ካነሳን አይቀር ትንሽ ሙዚቃ መጋበዝ ያስፈልገናል። ግን ምንድን ነው ለመሆኑ ቫለንታይንስ ዴይ?
የፍቅር ቀን ነው።
የፍቅር ቀን ነው። እንዴት ተጀመረ? ምን ሆነ መሰለሽ? ልክ የዛሬ 1739 ዓመት በኢትዮጵያ አቆጣጠር በ270 ዓመት
ድሮ
እኛ ሁላችንም ሳንኖር በፊት ማለት ነው፣ በሮም ግላውዲዮስ የሚባል ወይም ክላውዲዮስ የሚባል ገዢ ነበረ። እጅግ በጣም ክፉ ጨካኝ ገዢ ነበረ። በጦርና በደም ዘመቻዎቹ በጣም የሚታወቅ ነበርና ጦሩን ለማጠናከር ታዲያ ለዚህ ስራው ብዙ ሰው አልመጣለታለ አልገባለ ወደ ሰራዊቱ
ዘዴ አረገ እና
ዘዴ ብሎ ያሰበው መንገድ ምንድን ነው? እነዚህ ሰዎች የማይመጡትና የማይመለመሉት ለቤተሰቦቻቸውና ለሚስቶቻቸው ፍቅር ስላላቸው ነው፣ በጣም የጠበቀ ትስስር ስላላቸው ነው አለና ጋብቻን ከለከለ፣ በመተጫጨትን ከለከለ። የክፋቱ መጨረሻ ጦሩን ለማሰባሰብ ማለት ነው። ከዛ ይህንን ያወቁት አንድ መነኩሴ በገዳም ይኖሩ የነበሩ አጼ አባ ቫለንቲኖ የሚባሉ በድብቅ ማስተጫጨት፣ በድብቅ ጋብቻ እንዲፈጸም ማድረግ ጀመሩና ይህንን ታዲያ ግላውዲዮስ ይሰማል፣ በጣም ይናደዳል። ልክ በዛሬዋ ዕለት የዛሬ 1739 ዓመት ቫለንቲኖን አንገታቸውን አስቀልቶ ገደላቸው። ቫለንቲኖ ለዚህ ትልቅ ተግባራቸው ታዲያ ከሞቱ በኋላ ቅዱስ ተብለው የተሰየመው ቅዱስ ቫለንቲኖ ነው። የቅዱስ ቫለንቲኖ ወይም ሴንት ቫለንታይንስ ዴይ ነው። የፍቅር ቀን ነው ዛሬ።
ጥሩ መረጃ ነው የሰጠህን ሰሎሞን።
እንግዲህ
ከዝግጅታችን ፍጻሜ የጃን ሌጀንድን ለቭ ሚ ናው አሁን ወደጅኝ ነው። ስለ ወደፊቱ አላውቅም፣ ስላለፈውም አልሰማም እያለ ነው።
ለቭ ሚ ናው
እስከ ትግርኛ ቋንቋ ስርጭት በዛ እንቆይ።
ዝግጅቱን ያቀረብንላችሁ ሰሎሞን አባትና
ቆንጅት ታዬ ነን።
መልካም
በደህና ደሩ።
ሃፒ ቫለንታይንስ ዴይ።
መልካም የፍቅር ጊዜ። I don't wanna think about it. I want you to love me now.